ካናዳ የሚካሄደው የኢትዮጵያ ሀገራት ምርጫ ከቀደሙት አምስት ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንድ አንጋፋ የህገ መንግስት ህግ ምሁር ተናግረዋል። ምርጫ ቦርዱን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ደግሞ ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ዶክተር ጌታቸው አሰፋ ጠቁመዋል። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተማዎች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምፅ እንደሚሰጡ ገልጸዋል። ምርጫው ነፃና ጠንካራ ፉክክር የሚታይበት መሆኑን እንደሚጠራጠሩ የገለጹም አሉ። የአሜሪካ ድምፅ ሬዲዮ እንዲሁም አህዱ ሬዲዮና ቴሌቪዥን በጋራ ያዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያም ያስተነተኑበት የቴሌቪዥን ስቱዲዮ ውይይት ነው የዚህ ዘገባ መነሻ። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅና ሊዲያ አበበ ከአህዱ ሬዲዮና ቴሌቪዥን ናቸው። ከአዋሳ በተሰበሰበ የነዋሪዎች አስተያየት ይጀምራል።
ምርጫ የምንመርጠው ማንኛውም ህዝብ ማንኛውም ሀገር ያው መንግስት እንዲኖረው ይፈልጋል። የምርጫ ደግሞ ዲሞክራሲያዊ የሆነ ፍትሃዊ የሆነ ምርጫ ሊኖረን ይገባል። የሚያስተዳድረንንም መምረጥ ደግሞ ግድ ነው። ስለዚህ አንድ መንግስት መኖር ስላለበት ትክክለኛና እውነተኛ የሆነ ለህዝብ የሚሰራ መንግስት መኖር ስላለበት የሚያስተዳድርም መንግስት መኖር ስላለበት ያለ መንግስት መኖር ስለማይቻል ያው እመርጣለሁ።
ባይመርጡስ?
መምረጥ አለብኝ። ምክንያቱም መምረጥ ግዴታዬ ነው። ምክንያቱም መንግስት ከሌለ ሁሉ ነገር የለም ማለት ነው። ያለ መንግስት ደግሞ መኖር አይቻልም። የሚያስተዳድረንን አካባቢያችንን አገሪንም የሚያስተዳድረውን መምረጥ ግዴታ ስለሆነ እመርጣለሁ።
ምርጫ መምረጠው አንደኛ የራሴን የዲሞክራሲያዊ ስርዓቱን ኤክሰርሳይዝ ለማድረግ ነው። በሌላ በኩል ምርጫን መምረጥ የስልጣኔ ጫፍ ነው። ይሄ ስልክ የኢትዮጵያን ህዝብ ከነም ከግል ጀምሮ በማህበራዊ በፖለቲካሊ በኢኮኖሚካሊ ቺን ሀገር በተሻለ ሁኔታ መምራት የሚችል መንግስትን መርጬ እኔ የራሴን እድልም በራሴ የመወሰን ስልጣን የምሰጥ እድል በመሆኑ ምርጫን ለመምረጥ የራሴን ዝግጅት እያደረኩኝ ነው።
ምርጫን የምመርጠው እኔ በራሴ መንግስት በየወቅቱ ያው ምርጫ ይመጣል። ምርጫ ሲመጣ እኔ ምርጫውን የሚመርጠው መንግስትን የሚያስተዳድር ህዝብን የሚያስተዳድር መልካም አስተዳዳሪ መልካም ልማት ለህዝቡ የሚያመጣ ሰላምን የሚያሰፍን መንግስት ለማቆም ነው ምርጫ በራሴ በኩል የሚመርጠው። ካልመረጥኩኝማ ማን ያስተዳድራል? ልማት ማን ያመጣል? ፖለቲካን ማን ያረጋጋል? ልማትን ሁሉን ነገር ጸጥታን የሚያረጋጋ ሰው አይኖርም። ሰው እርስ በርስ ግጭት ሊፈጥር ይችላል። ግን በምርጫ ህዝቡ ወዶ እኔም ወድጄ የመረጥኩት ሰው መልካም ልማት መልካም አስተዳደር ስለሚያመጣ ነው። ያለ ምርጫ ደግሞ መንግስት ሊኖር አይችልም፣ ፖለቲካም ሊኖር አይችልም። ፖለቲካም ማይረጋጋ መንግስትም ስለማይረጋጋ በየወቅቱ በሚመጣ ምርጫ ሂደት ላይ እኔ ለራሴ የሚሆነውን ይጠቅመኛል የምለውን ፓርቲ መምረጥ ስለሚያስፈልግ ነው።
እንግዲህ ቀደም ብለን እንደተከታተልነው ዶክተር ከሐዋሳ የሰበሰብናቸው ተመልካቾቻችን ሀሳባቸውን በዚህ መልኩ ነው ያጋሩን። ለምን እንደሚመርጡ ተስፋቸውን እንዲሁም ደግሞ ካልመረጡስ ምን ይከሰታል የሚለውን ነገር አንስተውልናል።
እንግዲህ ሊዲያም እንዳለችው የሐዋሳ አስተያየቶችን አድምጠዋል ዶክተር ጌታቸው። ዜጎች ለምን ይመርጣሉ? ለምን ትመርጣላችሁ? የሚለው ጥያቄ ወይ ቀረበው። መምረጥ እንግዲህ ጊዜ ይጠይቃል። ሰዎች ጊዜ ወስደው ሰዓት መድበው ነው የሚመርጡት። ምርጫ ካርድ መውሰድ አለ። ከዛ በኋላ የፓርቲዎችን ፕሮግራሞች መከታተል፣ የድምጽ መስጫው ቀን ደግሞ ተሰልፎ ድምጽ መስጠት አለ። ይሄን ሁሉ ለምን ያደርጋሉ ዜጎች? ዜጎች ለምን ይመርጣሉ? ዶክተር ጌታቸው ተመሳሳይ ጥያቄ ለእርስዎ እናንሳ።
እሺ፣ አመሰግናለሁ። አይ ቲንክ አስተያየት ሰጪዎቹ በጥሩ ሁኔታ የገለጹት ይመስለኛል ዜጎች የሚመርጡበትን ምክንያት። እንግዲህ ይሄ አሁን የተባለው ኮስት አለው መምረጥ፣ ጊዜ ኮስት አለው፣ የተለያዩ ኮስቶች አሉት። በዛ
ወጪ አለው፣
ወጪ አለው እና ያንን ወጪ ደግሞ ከዛ የተሻለ ጥቅም ይሰጣል በሚል ዜጎች ለምርጫ ይሳተፋሉ። አስተያየት ሰጪዎቹ እንደገለጹት በተለያየ ምክንያት የዜጎች የመምረጥ ፍላጎት ይነሳሳል። ቲዎሬቲካሊም በጥናትም እንደሚገለጸው አንድ 3 4 ወይም 5 የሚሆኑ ምክንያቶች አሉ ዜጎች በምርጫ የሚሳተፉበት ምክንያት ዋናው የዜጎች ዲሞክራሲ ግንዛቤ እና ምርጫ ለዲሞክራሲ ስርዓት መገንባት እና ለዲሞክራሲ ስርዓት ቀጣይነት ያለውን ጥቅም ዜጎች የሚገነዘቡ ሲሆን በዲሞክራሲያዊ ስርዓት ውስጥ ያለ ምርጫ መንግስት ሊቋቋም እንደማይገባ ግንዛቤ ሲኖር ነው። ስለዚህ ይሄ አንደኛው እና ዋንኛው ዜጎች በመመረጣቸው ዲሞክራሲ ስርዓት ግንባታውና ለስርዓቱ ቀጣይነት አስተዋጽኦ አድርጋለሁ ማድረግ ይገባኛል የሚል ሐሳብ ይዘው ነው ዜጎች የሚሳተፉት። አንደኛው ይሄ ነው። ሁለተኛው እንደ ዜግነት ግዴታ ወይም ዜግነት ኃላፊነት ተደርጎ ዜጎች ለምርጫ ዝግጁ ይሆናሉ። በምርጫ መሳተፍ የዜግነት ኃላፊነቴ ነው እና በዚህ ምክንያት ኃላፊነቴን መወጣት አለብኝ የሚልም አንድ ምክንያት ተደርጎ ሊወሰድ ይችላል። ሌላው የድምጼ ዋጋ አለው። ቀደም ሲል ከዲሞክራሲ ስርዓት ግንባታው እና ቀጣይነት ጋር ተያይዞ የምሰጠው ድምጽን በመቀየር የምፈልገውን መሪ በመምረጥ አስተዋጽኦ አለው የሚል ግንዛቤም አንዱ የሚያነሳሳ ምክንያት ነው። ሁለተኛው ከዚህ ጋር ተያይዞ ባይመርጡ የማይፈልጉት ሰው እንደሚያስተዳድራቸው ይገነዘባሉ። ስለዚህ ሪስክ አለው አለመምረጥ። ይህንን ሪስክ አቮይድ ለማድረግ ዜጎች እንዲሁ የምፈልገው ከኔ ጋር ሀሳብ ጋር የሚሄደውን ፖሊሲ የያዘው ፓርቲ ቢመረጥ ይሻላል ሌላው ከመመረጥ ለዚህም ባለመምረጥ የተነሳው ወይም እኔና መሰሎቼ ባለመምረጣችን ምክንያት እንደዚህ አይነት ችግር ከመፈጠር የሚልም መነሳሻ አለ። ሌላው አይ ቲንክ በጥናት እንደሚታየው በተለይ በብዛት ሰዎች መራጮች መውጣትን በሚመለከት ጥሩ የፖለቲካ ፕሮግራም እና ቅስቀሳዎች እንዲሁ በዜጎች የመምረጥ ፍላጎት ላይ ከፍተኛ ለውጥ ያመጣሉ። ስለዚህ ጥሩ ሁኔታ የሚከሰት ፖለቲካ ፓርቲ የሚወደድ የሚከበር የፖለቲካ መሪ ለምርጫ በሚቀርብበት ጊዜ ያንን መሪ ለማምረጥ ወይም ፓርቲውን ለማምረጥ እንዲሁ የሚቀርቡት ሐሳቦችና ፖሊሲዎች ፐርሱዌድድ በመሆን በመነሳሳት የማምረጥ ፍላጎታቸው ሊጨምር ይችላል። ስለዚህ እነዚህ ምክንያቶች በጥናት የተደገፉ ናቸው። እና አይ ቲንክ ቀደም ሲል አስተያየት ሰጪዎቹም እንደገለጹት በየመኩሉ የተሰጡት ለምሳሌ ሁለተኛው ተናጋሪ በዲሞክራሲ ስርዓት ውስጥ ያለኝን አስተዋጽኦ የዲሞክራሲው ቀጣይነት እንዲኖረው አስተዋጽኦ ለማድረግ ነው የሚለው ከነዚህ ካነሳናቸው ጋር የሚሄዱ ናቸው። አይ ቲንክ በአጠቃላይ ምርጫና የዲሞክራሲን ግንኙነት እና ቁርኝት የተገነዘበ ዜጋ እና ያለ ምርጫ የመንግስት ሊቆም አይችልም በዚህ ዘመን ባለንበት የ21ኛው ክፍለ ዘመን ያልተመረጠ መንግስት አገርን ሊያስተዳድር አይችልም እና ምርጫ ዲሞክራሲ በትክክል ስራ ላይ ውሏል ብለን ለማለት ነፃ ፍትሃዊ እና በየጊዜው ደግሞ የሚደረግ ያለ ማቋረጥ ጊዜውን ጠብቆ ወቅቱን ጠብቆ የሚካሄድ ምርጫ ለዲሞክራሲ ስርዓት ዋና መሰረት መሆኑን ዜጎች የተገነዘቡ ይመስለኛል። አሁን ከሰማናቸው አስተያየቶችና እነዚህ ምክንያቶች ይመስለኛል ዜጎች የሚመርጡበት ምክንያት።
መልካም ዶክተር፣ እንግዲህ ይሄ በዋና በጽንሰ ሀሳብ ደረጃ ዜጎች የሚመርጡበት ነው። እርስዎም እንዳነሱት አስተያየት ሰጪዎቹም የሚመርጡበትን ምክንያት አስቀምጠዋል። ይህ ሆኖ ሳለ ግን ያለፉት ምርጫ በሀገራችን የተከናወኑት ስለምልክል የበዛባቸውና በጣም የሚታሙ ሆኑ የሚለውን ከመሰረቱ ውስጥ የምርጫ ችግር በኢትዮጵያ አለ ወይ የሚለውን ብናይ ደግሞ መልካም ነው።
ጥሩ። እንደገለጽሽው ያለፉት ምርጫዎች እንግዲህ ከንጉሱ ዘመን ጀምሮ ከአጼ ኃይለ ሥላሴ ዘመን ጀምሮ ምርጫ ሲካሄድ ነበረ። አጼ ኃይለ ሥላሴ ዘመን ፖለቲካ ፓርቲዎች ባይኖሩም ሁሉም የምክር ቤት አባላት በግል እጩነት እየቀረቡ ተወዳድረው ይመረጡ ነበረ። በተለይ ሁለተኛው የንጉሱ ህገ መንግስት ከወጣ ጊዜ ጀምሮ 1948 ህገ መንግስት ከወጣ ጊዜ ጀምሮ ከዛ በኋላ የመጣው የደርግ መንግስት ነው። የደርግ መንግስትም ህገ መንግስቱ ከወጣበት ጊዜ ጀምሮ ቢያንስ አንዴ ወይም ሁለቴ ምርጫ ተካሂዷል፣ የብሔራዊ ሸንጎ የተመረጠበት ጊዜ። ከዛ በኋላ እንግዲህ አሁን ኢህአዴግ ስልጣን የያዘበት 1983 ጀምሮ ያለው ነው። የሽግግር ጊዜ የተካሄዱ አንድ ሁለት ምርጫዎች አሉ። አንደኛው የሽግግር ወቅት በክልሎች የተካሄደው ምርጫ ነው በሽግግር ጊዜ። ሁለተኛው የህገ መንግስቱን የሚያጸድቀውን አርቃቂ ኮሚሽን ከአርቃቂ አሰምብሊ የህገ መንግስት ጉባኤ የተመረጠበት ጊዜ ነው። ከዛ በኋላ ደግሞ በአዲሱ ህገ መንግስት ላይ ተመስርቶ አምስት ምርጫዎች ተካሂደዋል። ቀደም ሲል እንደገለጽሽው ሊዲያ አይ ቲንክ ምርጫዎቹ በሙሉ በዓለም አቀፍ የምርጫ ተቀባይነት ስታንዳርድ በሚመለከቱበት ጊዜ ጉድለት እንዳለባቸው የተለያዩ ሪፖርቶች ያሳያሉ። ይሄ በተለይ ከ1987 ጀምሮ ያለው የኢህአዴግ መንግስት ስለሆነ መንግስት በመጨረሻ አሁን ከሁለት ከሶስት አመት በፊት የተደረገው ለውጥ ላይ የምርጫዎቹ ሁሉ ችግር እንደነበረባቸው በመንግስት ሳይቀር በስክርነት የተሰጠበት ነው። ይሄ እንግዲህ ከምርጫ ቢካሄድ ምርጫው ነገር ግን አንድን ምርጫ ዴሞክራሲያዊ የሚያደርግ የሚያስብሉ ቅድመ ሁኔታዎች አልተሟሉም ማለት ነው። እና ይሄም አንዱ የምርጫው በየወቅቱ መካሄዱ ብቻ ሳይሆን ምርጫው ፍትሃዊና ነጻ ነው ወይ የሚለው ቁልፍ ነገሮች ናቸው። አንድን ምርጫ የዴሞክራሲ ቲዮሪ በሚታዘዘው መሰረት ትክክለኛ ነው ለማለት ነጻና ፍትሃዊ መሆን አለበት። ፍሪ ኤንድ ፌር የሚባለው ማለት ነው። ስለዚህ ፍሪ ኤንድ ፌር ምርጫ እንዲካሄድ እንትኖች አሉ፣ መለኪያዎች አሉ። ለምሳሌ ፍሪ ነው አንድ ምርጫ፣ ነጻ ነው ለማለት የሚያስችሉ ዜጎች በፈለጉት መጠን ለመምረጥ አማራጭ ሊቀርብላቸው ይገባል። የፖለቲካ ፓርቲዎች አማራጮች ሊቀርቡ ይገባል። እንዲሁ በነጻነት የነጻነት መለኪያ የሆኑትን በነጻ ሀሳብ የመስጠት፣ በነጻ የመሰብሰብ፣ በነጻ ተቃውሞ የማድረግ፣ የመንቀሳቀስ በነጻነት እና ሀሳባቸውን የመግለጽ የዜጎችም የተፎካካሪ ፓርቲዎችም የእጩዎችም እነዚህ ሁሉ መኖር አለባቸው። በምርጫ ዑደት ጊዜ በምንለው የምርጫ ሳይክል በምንለው ቅድመ ምርጫ፣ በምርጫ ጊዜ እና ከምርጫ በኋላ የሚደረጉ ነጻነቶች ለምርጫው ነጻ መሆን አስተዋጽኦ ያደርጋሉ። የምርጫው ፍትሃዊነት ደግሞ የሚገለጽባቸው መንገዶች አሉ። እነዚህ ለምሳሌ የመንግስት ሀብት እና የተደራሽነት ለፖለቲካ ፓርቲዎቹ፣ በምርጫ ወቅት የሚደረጉ የተለያዩ የሚዲያ አክሰሶች ለፓርቲዎች፣ የሰዎች ወይም የዜጎች በነጻነት ድምጽ መስጠት ብቻ ሳይሆን የሰጡት ድምጽ በትክክል መቆጠርና ውጤቱ ታማኒ በሆነ መንገድ መገለጽ፣ ድምጽ የተሰጠው ድምጽ በትክክል ተቆጥሮ ውጤቱ መታወቅ ይኖርበታል። የምርጫ መጭበርበር አይኖርበትም፣ መኖር የለበትም። ከዛ በተጨማሪ በምርጫ ወቅት የሚነሱ ግጭቶች፣ አለመግባባቶች ፍትሃዊ በሆነ የህግ ስርዓት መዳኘት ይኖርባቸዋል። ስለዚህ ተሳታፊዎቹ በሙሉ የሚረኩበት የነጻነትና የፍትሃዊነት ስርዓት መደረግ ይኖርበታል። ስለዚህ ከነዚህ መለኪያዎች አኳያ ስናየው ያለፉት በየጊዜው የተካሄዱ ቢሆንም ፔሪዮዲሲቲውን የጠበቀ ቢሆንም በየአምስት አመቱ የተደረገ ምርጫ ቢሆንም በነጻነትና ፍትሃዊነት ግን ከፍተኛ ጉድለቶች ነበሩት። በቂ የሆኑ ተፎካካሪ ፓርቲዎች በነጻነት የሚንቀሳቀሱበት ስርዓት አልነበረም። የምርጫ አስተዳደር አካሉ ኤሌክሽን ማኔጅመንት ቦርድ የሚባለው የምርጫ ቦርድ እንዲሁ ገለልተኝነቱ በጣም ጥያቄ ውስጥ የገባበት ዘመን ነበረ። የምርጫ ውጤቶች በመራጮች የሰጡት ድምጽ በትክክል ተቆጥሮ አሸናፊው በትክክል አሸናፊ ሆኖ አልተለየም የሚሉ እነዚህ የሚመሳሰሉ በዓለም አቀፍ ሪፖርት አቅራቢዎችም እና ቀደም ሲል እንደገለጽነው በመንግስት ራሱ ወደኋላ ተመልሶ ሲመለከተው ምርጫውን ችግር አለበት የሚለውን አይ ቲንክ ብዙ በማያከራከር መንገድ የተቀመጠ ይመስለኛል። እና ስለዚህ የምርጫዎቻችን ጊዜውን ጠብቀው የተካሄዱ ቢሆኑም በዚህ በኢህአዴግ ስልጣን ዘመን ነገር ግን ነጻና ፍትሃዊ ተደርገው የተከናወኑ ስላልሆኑ በዚህ መልክ መታየት ይኖርባቸዋል ማለት ነው። እና የተሟላ የሚሆነው ነጻ፣ ፍትሃዊና ጊዜውን ጠብቀው የሚካሄዱ ሲሆኑ ነው። እና ከነዚህ ሁኔታዎች ጉድለት ባለ መጠን የምርጫዎቹ ዴሞክራሲያዊ ትክክለኛ ምርጫ መሆን ጥያቄ ውስጥ ይገባል።
ስለዚህ ከመሰረቱ በምርጫ ሂደት ችግር አለ ማለት ነው።
በትክክል ከፍተኛ ችግር ነበረ። እና በዛ የተነሳ ምርጫዎቹ በተደረጉ በጥቂት ወራት ውስጥ ከአራት አምስት ዓመት በፊት የነበረውን ሁኔታ ስናይ ምርጫው በተደረገ በአንድ ዓመት ውስጥ ነው ህዝባዊ ተቃውሞ አገሩን ያናወጠው። ስለዚህ አንድ ህዝብ ምርጫ ተመረጠና የሚፈልጋቸውን ተወካዮች ወደ ወክልና ከላከ በኋላ ወደ አመጽ የሚገባበት ምናልባትም በኢትዮጵያ የመጀመሪያው ነው ማለት ይቻላል በዛ ስኬል እና ይሄ አይ ቲንክ በህዝቡ ዴሞንስትሬት የተደረገ ምርጫው ችግር የነበረበት መሆኑን የሚያሳይ ነው።